ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ ማካፍለው የወንጌል ትምህርት የጥበብ ቃል ስጦታ በጌታ ቃል ሲታይ በሚል ርዕስ ላይ የተመሰረተ ነው። የጸጋ ስጦታዎችን ምንነት ለመረዳት ትልቅ ስፍራ የሚሰጠው አስተማማኙ መረዳት የሚገኘው ከእግዚአብሔር ቃል ነው። የእግዚአብሔር ቃል ስለ ስጦታዎቹ የሚለውን ማጤንና መመርመር የመሰለ ምንም ነገር የለም። እነዚህ ስጦታዎች ስማቸው በዚህ በቆሮንቶስ ላይ እንደተጠቀሰው በተግባርም ሆነ በገለጻ መልክ የትም ቦታ ሐዋርያው ጳውሎስ በሚጠራቸው መጠሪያ ሲጠቀሱ አለመታየቱ የተለያየ ትርጉምና ገለጻ ለመሰጠቱ አንዱ ምክንያት ነው። ይህንን ሁኔታ ግምት ውስጥ በማስገባት የስጦታዎቹን ምንነት ለመረዳት ይረዳል ብዬ የማምናቸውን አራት መሰረታዊ ነጥቦችን እንመለከታለን። እነርሱም የሚከተሉት ናቸው። አንደኛ፣ የእግዚአብሔር ቃል። ሁለተኛ፣ የመንፈስ ቅዱስ ተልእኮ። ሶስተኛ፣ የክርስቶስ መካከለኛነት። አራተኛ፣ የቤተ ክርስቲያን መታነጽ የሚሉ ነጥቦች ናቸው። የእግዚአብሔር ቃል። ሐዋርያው ጳውሎስ መንፈስ ቅዱስ በአማኞች ሕይወት ሆኖ የሚሰራቸውን ሥራዎች በሕይወቱ ያየና የተመለከተ የእግዚአብሔር ባሪያ ነው። በዚህ ስፍራ ጥበብን መናገርና ዕውቀትን መናገር ተብለው የተጠቀሱትን ስጦታዎች አስመልክቶ በቆሮንቶስ መልእክት ላይም ሆነ በሌሎች መልእክቶች ላይ ሐዋርያው ጳውሎስ እነዚህን ቃሎች በሌላ ስፍራ ከዚህ ከአንደኛ ቆሮንቶስ ምዕራፍ 12 በስተቀር ሲጠቅሳቸው ባንመለከትም መንፈስ ቅዱስንና የጸጋ ስጦታዎችን የሚያይበትን አስተያየትም ሆነ አጠቃቀማቸውን አስመልክቶ የሚጠቅሳቸው ብዙውን ሁኔታዎች እንድንመለከት እንገደዳለን። ምንም እንኳን ስጦታዎቹን ከእግዚአብሔር ቃል ጋር ሶስት መለያና መመዘኛ የሚሆኑ ነጥቦች ከላይ ውድ አድማጮች ባቀርብላችሁም እነዚህ መለያዎች ራሳቸው ከእግዚአብሔር ቃል ውጪ የሚታወቁና የሚታዩ እንዳልሆኑ መረዳት ይኖርብናል። ይህንን ስንል የእግዚአብሔር ቃል የሁሉም ነገር መመዘኛና መፈተኛ መሆኑ የሚሰመርበት ትልቅ ጉዳይ ነው ማለት ነው። የጥበብ ቃልና የእውቀት ቃል ስጦታ በእግዚአብሔር ቃል ሲታይ እንመልከት። እነዚህ ሁለት ስጦታዎች በስም ተጠርቶ ሐዋርያ ጳውሎስ ብቻ እንደጠቀሳቸው እንመለከታለን። ጥበብን መናገር በሚልና እውቀትን መናገር በሚል የትም ቦታ ላይ እነዚህ ሁለት ስጦታዎች ሲጠቀሱ አይታይም ከጳውሎስ ውጪ። ምንም እንኳን በእግዚአብሔር ቃል ውስጥ ጥበብም ሆነ እውቀት የተነሱበት ተደጋጋሚ ጊዜ ቢኖርም የጥበብ ቃልና የእውቀት ቃል በሚለው መልኩ ሲነሱ አንመለከትም። ጥበብ በብሉይም ሆነ በአዲስ ኪዳን ለእግዚአብሔር ሰዎች ከመንፈስ ቅዱስ ሲሰጣቸው እንመለከታለን። ንጉሥ ሶሎሞን በዚህ ጉዳይ በአይነቱ የሚጠቀስ ሰው ነበረ። በአንደኛ ቆሮንቶስ 3:28 ላይ ንጉሱም የፈረደውን ፍርድ እስራኤል ሁሉ ሰሙ፣ ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሱን ፈሩ የሚል ቃል እንመለከታለን። ከዚህ ጥበብ የተነሳ ንጉሥ ሰለሞን በጥበቡ ያገኘው ታላቅነት በመጽሐፍ ቅዱስ ላይ በብዙ መንገድ ሲገለጥ ይታያል። የሰለሞንን ጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብጽ ጥበብ ሁሉ በለጠ የሚል ቃል በመጽሐፍ ቅዱስ በዚሁ ምዕራፍ ላይ እናያለን። እንዲሁም በቁጥር 34 ላይ ከአዛብ ሁሉ ጥበቡንም ሰምተው ከነበሩ ከምድር ነገሥታት ሁሉ የሰለሞንን ጥበብ ለመስማት ሰዎች ይመጡ ነበር ይላል። ንጉሥ ሰሎሞን ጥበብን ያገኘው ከእግዚአብሔር ነው። ምክንያቱም ከላይ እንደተመለከትነው የእግዚአብሔር ጥበብ እንደነበረበት አይተዋልና ይላልና ቃሉ። ስለዚህ በሕይወቱ የታየው ጥበብ የእግዚአብሔርን ከእርሱ ጋር መሆን ለሕዝብ የሚያመለክት እንደሆነ እንመለከታለን። በብሉይም ሆነ በአዲስ ኪዳን ጥበብ ለብቻው ሲጠቀስ በሰው ሕይወት ብዙ ነገሮችን በትክክለኛ ሁኔታ እንደ እግዚአብሔር ሐሳብና ፈቃድ ማንኛውንም ነገር ለማድረግ የሚረዳ ጸጋ በላያቸው እንዳለ በመክብብ መጽሐፍ ውስጥ በምዕራፍ 10 ቁጥር 10 ላይ ብረት ቢደነዝዝ ሰውም ባይስለው ይላል የእግዚአብሔር ቃል ኃይልን ሊያበዛ ይገባዋል፣ ጥበብ ግን ሥራውን ለማከናወን ትጠቅመዋለች የሚል ቃል እናገኛለን። መጥረቢያው የደነዘዘበት ሰው ውድ አድማጮች ጥበብ ቢጎድለው በደነዘዘ መጥረቢያው ኃይልን ብቻ በመጠቀም ሥራውን ለመስራት ይሞክራል። ይህ ሰው መጥረቢያው እንደሚቆርጥ ያውቃል። ስራውንም ለመስራት የሚያስችለው ዕቀት አለው። በደነዘዘ መሳሪያ ለመስራት ያለው ዕቀት ብቻ ከሆነ ኃይልን ብቻ ይጠቀማል። ጥበብ ያለው ሰው ከሆነ ግን ጥበቡ ኃይልን ሳበዛ በመጥረቢያ ወንጨቱን በስላጭ ወይንም ብዙ ኃይል ሳበዛ በዘዴ እንዲቆርጥ የሚያስችለውን ብልሃትና መንገድ እንዲኖረው ይሆናል። ጥበብ አካሄዱን አሰራሩን ለመምራት ትረዳዋለች። ይህ ቃል ጥበብ ሰፊ በሆነ መልክና ገጽታዋ ስትታይ በንግግር ቢሆን ወይንም በአሰራር አስቸጋሪ የሆነውን ወይንም ብዙ ጉልበት የሚጠይቀውን ነገር ጣጣ ሳያመጣ ጉልበትና ገንዘብ ሳይጨርስ በብልሃትና ዘዴ ፍጻሜው ያማረ የሰመረ ስራ እንዲሰራ ታደርጋለች ማለት ነው። ጥበብ ለአስተዳደርና ስራን ለማከናወን ብቻ ሳይሆን እግዚአብሔርን ፈርተው የሚኖሩ ሰዎች በሕይወታቸውን የሚመሩበት ሕይወታቸው ለመምራት የሚጠቀሙበት ሰማያዊና መንፈሳዊ ጸጋም እንደሆነ በእግዚአብሔር ቃል ላይ እንመለከታለን። በያዕቆብ ምዕራፍ 3 ከቁጥር 13 እስከ 18 ላይ እንደዚህ የሚል ቃል እናያለን። ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ላይኛይቱ ጥበብ ግን በመጀመሪያ ንጽህትና ታራቂ፣ ገር፣ እሽባይ፣ ምህረትና በጎ ፍሬ ሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል የሚል ድንቅ ቃል እናገኛለን። የዚህ ጥበብ ተቃራኒ የሆነው ምድራዊ ስጋዊና አጋንንታዊ የተባለው ጥበብ ውጤቱ የሰማያዊቱ ጥበብ ተቃራኒ የሆነ ሥራ የሚያሰራ የክፋት መሳሪያ መሆኑን የእግዚአብሔር ቃል ይገልጻል እንዲህ ሲል፣ ነገር ግን መራራ ቅናት፣ አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የስጋም ነው፣ የአጋንንትም ነው። ቅንዓትነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና ይላል። በሰማያዊቱ ጥበብ የተካነው ሰው ሕይወቱ ጥበብ በምታስገኘው ጸጋና መልካም ነገር ሁሉ የተሞላ ይሆናል። ከሁሉ በፊት ንጹሕ ሕይወት ይኖረዋል። በመንፈሳዊ አነጋገር ሰው ሕይወቱ ንጹሕ ነው የሚባለው መቼ ነው? ይህ ሰፊ ትምህርት የሚጠይቅ ጉዳይ ነው። ንጽሕት በሆነችው ጥበብ ሕይወቱን መንፈሳዊ ንጽሕና ይታይበታል። ሰማያዊት የሆነችው ጥበብ የሰውን ሥራ አኗኗርና አካሄዱን ንጹሕ የምቅና በሽባይነት መንፈስ የምትሞላ እንዲሁም የዋህነትን አልብሳ ጥርጥርና ግብዝነትን የምታስወግድ እንደምትሆን እናያለን። የጽድቅ ፍሬ የሚዘራው ጥበብ ባስገኘችው ሰላም ስለሆነ ሰማያዊ ጥበብ በሌለበት የሚዘራ የትኛውም ዘር በሰው ፍላጎትና ብርቱ ጉጉት ተዘርቶ ምንም ነገር አይወጣውም። ሰማያዊቱ ጥበብ ታስፈልገናለች። ወይ ከሆነ ጥበብ ሽና ጸዳ እግዚአብሔርም በእነዚህ ከተሰራው የክፋት ሥራ ሁሉ ንስሐ በመግባት እንዲፈውሰን እግዚአብሔርን ፊቱን ልንሻ ይገባናል። የጥበብን ቃል መናገርና ዕውቀትን መናገር የተባሉትን ስጦታዎች ያነሳው ሐዋርያ ጳውሎስ በጻፋቸው መጻሕፍት ሁሉ ጥበብንና ዕውቀትን አስመልክቶ የተናገራቸውን ስንመለከት ትልቅ መሰረታዊ ነገሮችን እንማራለን። ሐዋርያው ጳውሎስ የሚለውን መሰረት አድርገን ስለ ስጦታው መረዳት እንዲህ ሊሆን ይችላል ብንል ፍቻችን ጠዋና የጠበቀ ይሆንልናል። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ ከጠቀሳቸው 9 ስጦታዎች መካከል የጥበብ ቃልና የዕውቀት ቃል የተባሉ ስጦታዎች ኢየሱስን ለሚገልጥ የመንፈስ ቅዱስ አሰራር መጠሪያ የሆኑ ናቸው ብዬ አምናለሁ። ይህንን ለማለት የሚያበቃኝ አንዱና ትልቁ ነገር ውድ አድማጮች፣ እነዚህ በስማቸው የጠራው ጳውሎስ ጥበብንና የዕውቀትን ቃል ስጦታ ከክርስቶስ ኢየሱስ ጋር ብቻ በተያያዘ መንገድ ሲጠቀም መመልከታችን ነው። ሐዋርያው ጳውሎስ የጥበብን ጉዳይ አስመልክቶ ሲናገር ሁለት አይነት የጥበብ ምንጭ እንዳለ ይናገራል። የመጀመሪያው የዚህ ዓለም ያልሆነ ሲሆን ሁለተኛው ከዚህ ዓለም የሆነ ጥበብ እንደሆነ ይናገራል። በሁለቱ ጥበቦች መካከል ያለውን ልዩነት እንዴት እንደሚገልጥ እንመልከት። አንደኛ የሰው ጥበብ ይላል ሐዋርያው ጳውሎስ በዚህ ጉዳይ ላይ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና ይላል። እግዚአብሔር ስለሚያጠፋው ስለ ሰዎች ጥበብ ይናገራል። አንደኛ ቆሮንቶስ 1:22 ላይ የግሪክ ሰዎች ጥበብን ይሻሉ ይላል። ግሪኮች የሚሹ ጥበብ በምርምር ላይ የሰው አይምሮ አውጥቶ አውርዶ በሚገነዘባቸውና በሚያስተውላቸው ሰዋዊ መረዳትና ማስተዋል ላይ የተመሰረተ ጥበብ እንደሆነ እናያለን። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ላይ በቃልና በጥበብም ብልጫ ለክርነቴ ለናንተ የነገርኩ አልመጣሁም ይላል። ይህ አይነቱ ጥበብ ግሪኮች በንግግር ችሎታቸው የመከራከሪያና የማብራሪያ ስልትን በመጠቀም በመማር እና በነዚህ ዘዴዎች አንደበተ ርዕቱ እንዲሆኑ የሚጠቀሙበትን የቃላትን የንግግርን አቀራረብ ዘዴን አስመልክቶ ጳውሎስ ያንን እየተደገፈ ወንጌልን እንዳላገለገለ ይናገራል። የክርስቶስ ወንጌል በግሪክ ጥበብና ዘዴ አይቀርብም። የአማኞች እምነትና ሃይማኖት እንዲህ በመሰለ በሰው ጥበብና አቀራረብ ተቀባይነት አገኘ ማለት ወንጌሉ በእምነት ላይ ከሚኖረው የመልእክት ይዘት ይልቅ ያነጋገር ችሎታውና የቃላት አጠቃቀሙ የእምነት ምክንያት ይሆናል ማለት ነው። ሐዋርያው እንዲህ እንዳይሆን የግሪኮችን የቃላት አጠቃቀምና የንግግር ጥበብ ለመጠቀም አለመፈለጉን ያሳያል። ከዚህ ይልቅ ሐዋርያው ወንጌልን ያቀረበበት መንገዱ ምን እንደሆነ ሲናገር እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም በማለት በአንደኛ ቆሮንቶስ 2:4 ላይ ሲጽፍ ይታያል። የግሪኮቹ ጥበብ የሚያባብል የጥበብ ቃል ሲሆን ወንጌሉ የተሰበከበት እምነት ያስገኘበት መንገዱ ግን መንፈስ ቅዱስና የጌታ ኃይል የተገለጠበት እንደሆነ እንመለከታለን። ይህንን ጥበብና ቃል የሚያገኙት ከየት ነው ብለን ብንጠይቅ ሐዋርያው ጳውሎስ መንፈስ ቅዱስና ጥበብን የእግዚአብሔርን ኃይል የሚገልጠውን ጥበብ አማኞች ሲናገሩ ሐዋርያቶች ሲያገለግሉ ከየት ነው የሚመጣው ቢባል በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ እንደዚህ እናያለን። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን፣ ጥበብ በሚያስተምረን ቃል አይደለም ስለሚል መንፈስ ቅዱስ የቃሉና የጥበቡ ምንጭ እንደሆነ እንመለከታለን። ስለዚህ ውድ አድማጮች የጥበብ ቃልም ሆነ የእውቀት ቃል ስጦታ ከመንፈስ ቅዱስ በመነጨ ቃል የእግዚአብሔርን ወንጌል የክርስቶስን ወንጌል የእግዚአብሔርን ኃይል የእግዚአብሔርን ጥበብ በሚገልጥ መንገድ የሚነገር እንደሆነ መረዳት። ጥበብ የቃላትን አጠቃቀም ያሳያል። የሰው ጥምረው ቃል አለ፣ ደግሞ የእግዚአብሔር መንፈስ የሚያስተምረው ቃል አለ። የቃሉ ምንጭ መንፈስ ቅዱስ ነው። ደግሞም የሚገለጠውን ቃል የሚናገርበትን ወይም የምንናገርበትን ሁኔታ የሚመራው ጥበብም የጌታ መንፈስ የሚሰጠው ጥበብ መሆን አለበት። ስለዚህ ጥበብ ብቻውን ነገሮችን እንደ እግዚአብሔር ፈቃድ በስራ ላይ ማዋልን መጠቀምን የሚረዳ ነው። ቀደም ብለን እንዳየነው በብሉይም ሆነ በአዲስ ኪዳን ጥበብ ብቻውን ጥቅል በሆነ መልኩ ሲታይ ለብዙ ነገር ይውላል። የጥበብ ቃል ግን ስንል ከወንጌል ጋር ብቻ የተያያዘ መሆኑን እናያለን። በወደረኞቻችን ፊት የምንናገረው ምስክርነት ቢሆን ወይንም ደግሞ በተከራካሪዎች ፊት እስጢፋኖስ ይከራከርበት የነበረውን ጥበብ ብናስብ ሁሉም በአዲስ ኪዳን የዓለሙ መድኃኒት ሁሉን የሚገልጠው ብርሃን በተገለጠበት በኢየሱስ ክርስቶስ ኪዳን በአዲሱ ኪዳን ውስጥ ቤተ ክርስቲያንን የሚያንጽ ነገር የሚገለጥበት ጥበብ ምንድን ነው ቢባል የኢየሱስ ወንጌል እንደሆነ እናያለን። ዓለም ስጋ ሆነ የተባለው ኢየሱስ የእግዚአብሔር ቃል መንፈስ ቅዱስ በሚሰጠው ጥበብ የሚገለጠው ዋናው መቅርሱ ራሱ ነው። ስለሆነም የጥበብ ቃል ኢየሱስን የሚገልጥ ስጦታ ነው። የእውቀት ቃል ኢየሱስን የሚገልጥ ስጦታ ነው። እንግዲህ ልብ እንበል፣ መንፈስ ቅዱስ ራሱን ከሚገልጥባቸው መንገዶች መካከል አንዱ መንገድ የክርስቶስ ወንጌል ነው ማለት ነው። በወንጌል ምስክርነት በስብከት ቃል መንፈስ ቅዱስ ራሱን ሲገልጥ የሰው ያልሆነ ሰማያዊ ጥበብ ይገለጣል ማለት ነው። ከሰው ጥበብ ተቃራኒ የሆነ መንፈስ ቅዱስና ኃይል የእግዚአብሔር ኃይል የሚገለጥበት የጥበብ ቃል የክርስቶስ ወንጌል ሲሰበክ የሚገኘው ያ ነው ብለን ልናምን እንችላለን። የጥበብን ቃል መጽሐፍ ቅዱሳዊ በሆነ መረዳት እንመልከት ብንል ከጥበብ ቃል ጋር ውድ አድማጮቻችን ተያይዞ ሐዋርያው ጳውሎስ የሚናገርበትን ጥል ትልቁን ነገር ሚስተር የሰዎችን እምነት በእግዚአብሔር ኃይል ላይ እንዲሆን የሚያደርግ እንደሆነ እናያለን። የሰዎች እምነት የሚያርፍበት ወንጌል በመነገሩ የሚገለጠው የእግዚአብሔር ማን ነው? ወንጌል ሆኖ የሚሰበከው ኢየሱስ ክርስቶስ ነው። ሐዋርያው ጳውሎስ በዚሁ በአንደኛ ቆሮንቶስ ላይ ሲናገር በመራፍ 1 ላይ የእግዚአብሔር ኃይል የሆነው ኢየሱስ ክርስቶስ ነው ይላል። የግሪክ ሰዎች የሚሹት ጥበብ፣ የምርምር ጥበብ፣ ተፈጥሮን በአካባቢያቸው ያለውን ነገር በመመራመር ለማወቅ የሚደረግ ጥበብ አለ። እኛ ግን የተሰቀለውን ክርስቶስን ሰብካለን አለ። የተሰቀለው ክርስቶስ ኢየሱስ በሐዋርያቶች ከመንፈስ ቅዱስ በተገኘ ጥበብ ተሞልተው የሚሰብኩት የሚያስተምሩት የእግዚአብሔር ጥበብ የሆነው ኢየሱስ ክርስቶስ ነው። ስለዚህ የመንፈስ ቅዱስ የጸጋ ስጦታዎች ብለን ከምንላቸው ከተጠቀሱት ስጦታዎች መካከል የጥበብን የመናገርና ዕውቀትን የመናገር ስጦታ በክርስቶስ ኢየሱስ ማንነት ላይ ያተኮሩ መሆናቸውን የእግዚአብሔር ቃል እንደሚያሳይ ከዚህ እናያለን። የእግዚአብሔር ስም የተባረከ ይሁን። ውድ አድማጮች፣ አማኞች መንፈስ ቅዱስና የእግዚአብሔር ኃይል በሚገለጥበት ጸጋ የክርስቶስን ወንጌል ለማገልገል ከፈለጉ እንደ ሐዋርያው ጳውሎስ በንግግር ችሎታቸው ወይንም ሰው ሰራሽ በሆነ የንግግር ችሎታ መጠቀምን በመተው በመንፈስ ቅዱስ ኃይል መታመን ይኖርባቸዋል። ይህ እንዲሆን ሰው ያደነቀላቸውን ያጸደቀላቸውን የራሳቸውን መላና ዘዴ ከመታመን በመቆጠብ አይኖቻቸውን በመንፈስ ቅዱስ ላይ ማድረግ አለባቸው። የመንፈስ ቅዱስን መገለጥ የእግዚአብሔር ኃይልና ጥበብ የሆነው ኢየሱስ ከሚገለጥበት ወንጌል አለያይተን ለሰው በሽታና ሰው ለተማከለበት ችግርና ሁኔታ ብቻ የጸጋ ስጦታዎችን ገድበን ማየታችን መንፈስ ቅዱስ ሳይገለጥ ለሚዘላበደው ስህተት አሳፋሪ ለሆነ ንግግር እኛን እንደሚያጋልጠን በብዙ እያየን ነው። ስለዚህ ውድ አድማጮቻችን የመንፈስ ቅዱስ መገለጥ ለቤተ ክርስቲያን ኢየሱስ ክርስቶስን የሚገልጥ እንጂ ከሰው ጋር የተያዘ ነገር ብቻ የሰዎችን ገበና በሽታቸውና ችግራቸውን ብቻ የሚናገር ነው ብለን አናምንም። የክርስቶስ ወንጌል ሲሰበክ የእግዚአብሔር መንፈስና የእግዚአብሔር ኃይል ይገለጣል ብሎ የሚያምን ክርስቲያን በሌለበት ዘመን ውስጥ ነን ያለ ነው። ዛሬ የሰዎች ጉዳይ ታሪክ የማይሰራ ትንቢት፣ ሰዎች ያልተፈወሱትን ተፈውሷል እየተባለ የተዘላበደው ሁሉ መንፈስ ቅዱስ ይገለጥበታል ተብሎ ቤተ ክርስቲያንን እርቃኗን ያስቀረ የውሸት ያጭበርባሪዎች ወንጌል ይህ ሁሉ ስህተት መሆኑን አድማጮች ልብ ልትሉ ይገባል። የክርስቶስ ወንጌል ሲሰበክ ደግማለው ውድ አድማጮች የእግዚአብሔር መንፈስና የእግዚአብሔር ኃይል ይገለጣል። ኢየሱስ ሲሰበክ እግዚአብሔር ኃይል አይገለጥም ብሎ የሚያምን ሰው ይህንን እምነት ከየት እንዳመጣ ማሰብ አለበት። ኢየሱስ ሲሰበክ የእግዚአብሔር ኃይልና የእግዚአብሔር መንፈስ ይገለጣል። ለምን? የመንፈስ ቅዱስ ትልቁ ተልእኮ የኢየሱስ ክርስቶስን ማንነት ሊገልጥ ስለ እርሱ ሊመሰክር እንጂ የመጣው ስለ ሰዎች ጉዳይ ዋና እሹ አድርጎ ያንን ተልኮ አድርጎ እንዳልመጣ ወንጌል እንደሚናገር ማሰብ አለብን። ወንጌሉ ዲስኩርና የሰው የማስተማርና የመስበክ ችሎታ ላይ ተመስርቶ የሚሰበክ የሚቀርብ አድርገው ብዙ ሰዎች ይመለከታሉ። መንፈስ ቅዱስን ለሰዎች ህመም፣ ለሰዎች ችግር መፍቻ፣ ለሰዎች እንቆቅልሽ መፍትሄ ፈላጊ ብቻ እንደሆነ አድርገን ማየታችን ትክክል አይደለም። እንደተውለ በመንፈስ ቅዱስ ቢሆኑም አው የወንጌሉ ቆም ነገር አድርጎ የሚዘረዝራቸው ትልቅ ነገሮች ግን አይደለም። እነዚህ ፈውሳቸው እግዚአብሔር ይፈውሳል፣ እግዚአብሔርን ቆቅልሽ ይፈታል፣ ይሄንን የሚክድ የሚጠራጠር የለም። ነገር ግን እነዚህ የሚመደቡ ቅዱስ የሚገለጥባቸው ናቸው ከሚባሉት ዋና ከሆነው ወንጌልን ከሚገልጠው ጸጋ ስጦታ ስር የሚመደቡ ይጨመርላቸዋል ከሚለው የሚመደቡ እንጂ ቅዱሳን ሲሰበሰቡ እነዚህን እንዲያገኙ የሚመከሩት የሚማሯቸውም አይደሉም። ቅዱሳን ሲመስ ቅዱስ እንዲሰራም ሆነ እንዲያደርግ የሚጠበቀው በስሙ ስንሰበሰብ በመካከላችን የሚገኘውን የቤተ ክርስቲያን ራስ የሆነውን የህይወትን እንጀራ የህይወትን ውሃ ጌታ ኢየሱስ ክርስቶስን እንድንመገበው እሱን በማወቅ እንድንታነጽ እንድንገነባ ክርስቶስን በመግለጥ በርሱ ስር እንድንሰድ የክርስቶስን ሙላ ፍጹም ሙላት ከጌታ ጋራ የሚያስገኝ ከጣብቅ መገለጥ ነው የሚመጣው። ከዚህ ውጭ ያለው ሁሉ አመድ ማፈስ ነው። ኢየሱስ እንዳይረባቸው ስጋቸውና ኃጢያተኛ ህይወታቸው መንፈሳዊ ነገርን እንዲያንገሸግሻቸው ለሆኑ ስጋውያን አማኞች መደለያ ሆኖ የሚቀርበው የሚዘላበደው መንፈስ ቅዱስ መሳይ የማጭበርበሪያ አገልግሎት አመድ የሚያሳፍስ እንክርዳድ የሚያስበቅል መሆኑን አስተዋይ የሆነ ሁሉ የሚያየው ጋሃድ ውርደት ያመጣ ጉዳይ ነው። ሐዋርያው ጳውሎስ ዕውቀትን አስመልክቶ ሲናገር ከጥበብ ጋር አቆራኝቶ እንደሚናገር እንመለከታለን። ሐዋርያው ጥበብና ዕውቀትን የሚያቆራኝበት ምክንያት ምን እንደሆነ ስንመለከት የዕውቀትና የጥበብን ጉዳይ ክርስቶስን ያማከለ ፍቺ ሊሰጣቸው ይገባል የሚል ብርቱ ምክንያት ነው ብዬ አምናለሁ። ስለዚህ የመንፈስ ቅዱስ ዋና ተቀዳሚ ተልእኮ ኢየሱስን መግለጥ ነው። በአንደኛ ቆሮንቶስ ከተጠቀሱ 9 ስጦታዎች መካከል ከኢየሱስ ክርስቶስ ጋር ከወንጌሉ ጋር ምንም የሚገናኝ ስጦታ የለም ብሎ ማመን የመንፈስ ቅዱስን ዋና ተልእኮ ያዛባ ገዳዳ አስተሳሰብ ነው። የጥበብ ቃልና የዕውቀት ቃል የእግዚአብሔር ቃል የሆነው የሰማዩ መና የሕይወት ውሃ ኢየሱስ ክርስቶስ በክብሩ ወንጌል ብርሃን የሚገለጥባቸው ስጦታዎች ናቸው። እሱን የሚገልጡ ስጦታዎች ናቸው። ሐዋርያው ጳውሎስ ከላይ ባየናቸው ጥቅሶች ብቻ ስንመለከት ግሪኮች የሚሾት እግዚአብሔር አጠፋለሁ የሚለውን የዚህን ዓለም ጥበብ እንዳለ ይጠቅሳል። ውድ አድማጮች፣ በአንጻሩ ደግሞ ሐዋርያው ጳውሎስ የእግዚአብሔር ጥበብ እንዳለ ይናገራል። ይህ ጥበብ ደግሞ በዓለም ጥበብ እንደማይታወቅ ይናገራል። ይህንን ሁኔታ ከተናገረ በኋላ ዓለም በጥበቧ ልታውቀው የማትችለው የእግዚአብሔር ጥበብ ማን እንደሆነ ሲናገር የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው በማለት ይገልጠዋል። ስለዚህ ሐዋርያው ጳውሎስ የእግዚአብሔር ጥበብና ኃይል ነው ያለውን ኢየሱስን ሰዎች እንዲያምኑት የሚሆኑት ወንጌል ከተሰበከ ብቻ ነው። ወንጌል ብቸኛ የኢየሱስ ክርስቶስ መገለጫ መንገድ ነው። ወንጌል የሰዎች ችግር መገለጫ አይደለም። ወንጌል የሰዎች በሽታ መግለጫ አይደለም። ወንጌል የሰዎች የነገ ኑሮ ማሟያ የትዳር መመስረቻ አይደለም። ወንጌል የክብር ወንጌል ነው። የኢየሱስ የክብሩ ብርሃን የሚገለጥበት ወንጌል ነው። የእግዚአብሔር ስም የተባረከ ይሁን። ብቸኛ የኢየሱስ ክርስቶስ መገለጫ መንገድ ነው። ሰዎች የእግዚአብሔር ጥበብና ኃይል የሚሆነው የሆነውን ኢየሱስ ክርስቶስን አምነው ሊድኑ የሚችሉት ኢየሱስ ክርስቶስን ካመኑ ብቻ ነው። አይሁድ ምልክት ሲለምኑ፣ የግሪክ ሰዎች ጥበብን ሲሹ ሐዋርያው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚል አቋም ወሰደ። በኢየሱስ ለማመን ሰው የእግዚአብሔር ቃል የኢየሱስን ወንጌል መስማት አለበት። በሮሜ ምዕራፍ 10 ከ12 እስከ 17 ላይ በአይሁዳዊና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል። እንግዲህ ያላመኑበት እንዴት ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ ግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። ኢየሱስ ክርስቶስን በወንጌል ስብከትና ምስክርነት እንድናገኘው ጌታ አምላክ ወዷል። ኢየሱስን ማግኛው መንገዱ ወንጌል ነው ወገኖቼ። ስለዚህ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ይላል። ስለዚህ የስብከት ሞኝነት ኢየሱስን ማግኛ የእግዚአብሔር ጥበብ መገለጫ መንገድ ነው። ይህንን የሚሽር፣ ይህንን የሚያቃልል፣ ይህንን ዋጋ የሚያሳጣ መንፈሳዊ አመለካከትም ሆነ አሰራር የተረገመ ነው። ወንጌል የኢየሱስ ክርስቶስ መገለጫ የእምነት ምክንያት ምንጭና መሰረት ነው። ሐዋርያት በሰበኩት ወንጌል ላይ ያልተመሰረተ ወንጌል ሁሉ የተረገመ ወንጌል ነው። ወንጌል አንድ ነው፣ ሌላ ወንጌል የለም። ያ ወንጌል የኢየሱስ ክርስቶስ የክብሩ ብርሃን የሚገለጥበት ወንጌል ነው። ውድ አድማጮች፣ ሌላው ነጥብ የምንመለከተው የመንፈስ ቅዱስ ተልእኮ ምንድን ነው? ሐዋርያው ጳውሎስ ወንጌልን ያለ መንፈስ ቅዱስ፣ መንፈስ ቅዱስን ያለ ወንጌል አይመለከትም።
መንፈስ ቅዱስ ዋና ተልእኮ ኢየሱስን ስለ ኢየሱስ ክርስቶስ መመስከርና መግለጥ ነው። መንፈስ ቅዱስ የመገለጥ መንፈስ መሆኑ በተቀዳሚነት የሚነገረው ኢየሱስን በመግለጡ እንጂ በሌላ በምንም ነገር አይደለም። ዛሬ ስለ ራሳቸው የተነገረላቸውን ኢንፎርሜሽን እንደ መጽሐፍ ቅዱስ የሚያነቡ ብዙ ኮፈፌ ማይሻል ይሆት ያላቸው አማኞች ነን የሚሉ ሰዎች ይበዙበት ጊዜ ነው። ስለ ኢየሱስ ግን ቢጠየቁ ምንም የለም። ውድ አድማጮች፣ መንፈስ ቅዱስ ኢየሱስን ለማመን ምክንያት ሊሆን ከሚችለው ያዘና የተሳሰረ ስራ ይሰራል። እግዚአብሔር ስም የተባረከ ይሁን። ሐዋርያ ጳውሎስም ወንጌልን በመንፈስ ቅዱስ ኃይል እንዴት እንደሰበከ ይናገራል። እኔም ወንድሞቼ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴ ለእናንተ የነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። እኔም በድካም በብዙ ፍርሃት በመንቀጥቀጥ ነበርኩ ይላል። ለምን? እምነታችሁ እግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴ መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይላል። ውድ አድማጮች፣ ከሰማይ በተላከ በመንፈስ ቅዱስ ወንጌልን እንደተሰበከ ጴጥሮስ ይናገራል። ለነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸው እንዳላገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመኙት ይወዳሉ ይላል። ውድ አድማጮች፣ ከሰማይ በተላከው መንፈስ ቅዱስ የተሰበከው ወንጌል ኢየሱስን የሚገልጥ ወንጌል ነው። የጥበብ ቃል፣ የእውቀት ቃል፣ ኢየሱስ ክርስቶስን በወንጌል የመግለጥ ወንጌል በወንጌል አማካይነት በመንፈስ ቅዱስ ኃይል ኢየሱስ ክርስቶስን የሚገልጡ ስጦታችን ናቸው ብለን እናምናለን። የሰማችሁትን ሁሉ ለበረከታችሁ አድርግላችሁ። በሚቀጥለው ጊዜ በተመሳሳይ ርዕስ ላይ ሰፋ ያለ ሐሳብ ይዤ ቀርባለሁ። እስከዚያው ድረስ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን።